ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ዘንድሮ ትንሽ ለየት የሚያደርገው መቼም ይሄ በስደት ዓለም የተቋቋመ ተቋም በኢትዮጵያ አሁን ተሰጥቶን ያለውን ቅርስ አድሰን አንድ ትልቅ የባህል ማዕከል ለመመረቅ ዳር በደረስንበት ጊዜ ስለሆነ በጣም ትልቅ ምርታ የሆነ ውጤት ላይ በደረስንበት ጊዜ ላይ ስለሆነ ሁለቱን እንግዲህ ልዩ የሚያደርገው
እዚህ ዋሽንግተን ዲሲ ውስጥ የሚገኝ የባህልና የማህበረሰብ ተቋም ነው።
መሰንበቻውን ነው 22ኛውን ዓመታዊ ክብረ በዓሉን ያከበረው የጣይቱ የባህልና የትምህርት ማዕከል።
የሰማችኋትም የተቋሙ መስራች ዋና ስራ አስኪያጅ ሁለገቧ ከያኒ ዓለም ፀሐይ ወዳጆ ናት። በምሽቱ ወጋችን የ22 ዓመታቱን በባዕድ አገር እውን ያደረጉትን የኪነ ጥበብና የባህል ጉዞ ጥቂት ገጾች መለስ ብላ ታስቃኘናለች።
የ136 ዓመቷን አዲስ አበባንም በትናንትና ዛሬ ውስጥ መልከት የሚያደርግ ቅንብር አለን።
በገዛ የሕይወት መንገዱ መልከታዎች እያዋዛ የሚያጫውተን ንጉሴ አክሊሉ ነው። የራዲዮ መጽሔቱ የአዲስ አበባ መስኮት ሲከፈት
ሌሎችም ዝግጅቶች ይዘናል። እሁድ ኅዳር 18 2015 ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናደርሳለን።
እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ከሰላም ስምምነቱ በኋላ በትግራይ ዘረፋና ፈና እንዳለ ተገለጸ። የሰላም ስምምነት ከተደረገ በኋላ የኢትዮጵያ ፌዴራል መንግስት አጋሮች በትግራይ ክልል ዘረፋና የጅምላ እስራት መፈጸማቸውን የአይን እማኞችና የረድኤት ድርጅት ሰራተኞች ተናገሩ። ተፋላሚዎቹ ከሶስት ሳምንት በፊት የሰላም ስምምነት ከተፈራረሙ በኋላ ጥቃቶች መቀጠላቸውን አዲስ ስጋት እንደቀሰቀሰባቸው እማኞቹ ለአሶሺየትድ ፕሬስ ተናግረዋል። ዲፕሎማቶችና ሌሎች 5 ሚሊዮን ህዝብ እንደሚኖርባት በሚገመተውና ተጨናንቆ በሚገኘው ትግራይ ክልል ውስጥ ያለው ስቃይ ከሰላም ስምምነቱ በኋላ ያበቃል የሚል ተስፋን ሰንቀው ነበር። ሆኖም ምንም እንኳን ከሰላም ስምምነቱ በኋላ የሰብአዊ እርዳታ ወደ ክልሉ መግባት ቢጀምርም ትግራይ ግን አሁንም ከተቀረው የኢትዮጵያ ክፍል ጋር ተቆራርጣለች። የአይን እማኞችና የረዴት ድርጅት ሰራተኞች በትግራይ ዘረፋና በጅምላ ሰዎችን ማሰር መቀጠሉን ተናግረዋል። በሶማሊያ በታችኛውና መካከለኛው ሸበሌ ውስጥ በጥምር ኃይል በተደረገ ዘመቻ 100 የአልሸባብ ታጣቂዎች መገደላቸውንና አንዲት ከተማ ሙሉ ለሙሉ ነጻ መውጣቷን መንግስት አስታወቀ። የሶማሊያ ምክትል ማስተዋቂያ ሚኒስትር አብዱራህማን ዩሱፍ ኦማር አብደላ ለብዙሃን መገናኛ በሰጡት መግለጫ ዘመቻው የታቀደው የሶማሊያን ወታደራዊ ኃይል ሊያጠቁ በተሰባሰቡ 200 የአልሻባብ ታጣቂዎች ላይ ነበር። በታችኛውና መካከለኛው ሸበሌ ድንበር አካባቢ በሚገኘው ኤልደሬ መንደር ዳርቻ ላይ የተካሄደው ዘመቻ የተመራው በሀገሪቱ ብሔራዊ ጦርና በአካባቢውና በዓለም አቀፍ ተባባሪዎች ደጋፊነት መሆኑን የተናገሩት ምክትል ሚኒስትሩ በዚህ ዘመቻም 10 መሪዎቻቸውን ጨምሮ 100 የአልሻባብ ተዋጊዎች ተገድለዋል ብለዋል። በዘመቻው ኤልደሬ መንደር ከታጣቂዎቹ ነጻ መውጣቷንና የቡድኑን የጦር መሳሪያዎች በቁጥጥር ስር ማስገባት መቻሉን መንግስት አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቻይና እስካሁን የቆየውን ጠንካራ የኮቪድ-19 ክልከላዎችን የተቃወሙ ሰልፈኞች በሻንጋይ ከተማ አደባባይ ወጥተው ዢ ጂንፒንግ ከስልጣን ይውረዱ የሚሉ መፈክሮችን አሰምተዋል። ከፖሊስ ጋርም ተጋጭተዋል። ከተለያዩ ከተሞች የተሰባሰቡ ሰልፈኞች በኮቪድ-19 ወረርሽኝ ምክንያት በቻይና የተጣሉት የክልከላ ገደቦች ሳይነሱ 3 ዓመታት መቆጠራቸውን ገልጸው ይህ ሁኔታ የሰዎች ሕይወት እንዲቀጠፍ አድርጓል ብለዋል። የተቃውሞ መነሻ ባሳለፍነው ሐሙስ ቻይና ውስጥ ሩምቺ ግዛት ውስጥ በሚገኝ አንድ ትልቅ ህንጻ ውስጥ እሳት ተነስቶ 10 ሰዎችን የገደለ ሲሆን ተቃዋሚዎቹ እንደሚሉት ጥብቅ የሆነ ኮቪድ-19 ገደቦችና ከልካዮች ባይኖሩ ኖሮ የእሳት አደጋ ማጥፊያ ሰራተኞች በፍጥነት ወደ ህንጻው ገብተው ነዋሪዎችን ማትረፍ ይችሉ ነበር የሚል ተቃውሞ አሰምተዋል። የተቃዋሚዎቹ ንግግር በኦንላይን ማህበራዊ ገጾችም የቀጠለ ሲሆን ዓለም ሁሉ በሚከታተለው የዓለም ዋንጫ ላይ የታደመው ህዝብ የአፍና አፍንጫ መሸፈኛ ጭንብል አድርጎ ባልታየበት ሁኔታ ቻይናውያን ግን በክልከላ ውስጥ እንዲኖሩ ተፈርዶባቸዋል ብለዋል። ከ120 በላይ ሀገሮች የኮቪድ-19 ወረርሽኝን መከላከያ ገደቦችን ካነሱ መቆየታቸውን አስተውሰው ቻይናውያን ግን አሁንም በገደቦች ውስጥ እየኖሩ ነው ሲሉ ተቃውሞ አሰምተዋል። የጣሊያን የነፍስ አድን ሰራተኞች በቀዳሚው የመሬት መንሸራተት የተጎዱ ሰዎችን ለማግኘት በኢሽያል ደሴት የጀመሩትን ፍለጋ ቀጥለዋል። በአካባቢው በጣለው ከፍተኛ ዝናብ ምክንያት በተፈጠረ ጭቃ ካሳ ሚቾላ በተባለች አንዲት ቦታ ውስጥ 2 ሰዎች ህይወታቸው ሲያልፍ 4 ሰዎች ቆስለዋል። 167 ሰዎች ደግሞ ከአካባቢያቸው ተፈናቅለዋል። ትላንት በደሴቲቱ አደጋው እንደደረሰ ምክትል ጠቅላይ ሚኒስትሩ ማቶ ሳልቪኒ የ8 ሰዎች ህይወት ማለፉን ገልጸው የነበረ ሲሆን የመንግስት ባለስልጣኑ ዛሬ ከሰጡት ቁጥር መረጃ ጋር የተጣረሰ ነው። ይህንን በተመለከተም የውስጥ ጉዳይ ሚኒስትሩ ማቶ ፒያንዲቶች ጉዳዩ የተወሳሰበ መሆኑን ገልጸው ምክንያቱ ደግሞ አሁንም ብዙ ሰዎች በጭቃ ውስጥ ተውጠው ሊሆን ይችላል ብለዋል። ለ6 ሰዓታት የጣለው ከፍተኛ ዝናብ ያስከተለው የመሬት መንሸራተት ደሴቲቱን ያጠቃት ሲሆን በደሴቲቱ ከሚገኙ 6 ከተሞች አንዱ በሆነው ካሳሚቾላ ቴርም በደረሰው የጭቃ ማዕበል ቢያንስ 1 ቤት የተዋጠ ሲሆን በርካታ መኪኖችን ገፍቶ ወደ ባህር ከቷቸዋል። ኢሽያ በእሳተ ገሞራ የተፈጠረች በታይረኒያ ባህር ውስጥ የምትገኝ ደሴት ስትሆን ከኔፕልስ በ30 ኪሎ ሜትር ርቀት ላይ ትገኛለች። እንደ አውሮፓውያን የዘመን አቆጣጠር በ2017 በካሳሚቾላ ቴርም የደረሰው የመሬት መንቀጥቀጥ የ2 ሰዎችን ህይወት አጥፍቶ ነበር። አድማጮች፣ ለዜናው የተመደበው ሰዓት በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅት ጋር ልተዋችሁ።
በድጋሚ ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ ህዳር 18 2015 ዓ.ም የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። በስርጭታችን የጊዜ ሰሌዳ መሰረት የምሽቷን ምርጥ ግጥም እናስቀድም።
ከእናትህ ማህፀን በጭንቀት ስትወጣ አታውቀው ዓለም ውስጥ ሳትፈልግ ስትመጣ እንደ ጮህከው ጩኸት ያኔ ስትወለድ ዳግም ታለቅሳለህ ከሀገር ስትሰደድ። እንኳን የማያውቅህ የሚያውቅ ይረሳሃል። ለብሰህ ይበርድሃል፣ ጠግበህ ይርብሃል። ብቸኝነት ማርኮ ኦና ያደርግሃል። አከብሩ አይንቁህ፣ አይሰሙ አያደንቁህ፣ አይረዱ አያውቁህ። ልቦች ሁሉ ድፍን፣ አይኖች ሁሉ ባዳ፣ ሁሌም ጎዶሎ ነህ፣ ሁልጊዜም እንግዳ። ወድቃት ተነሳ ቢሞላት ተሻገር በቁልምጫጣሪ ሰው የለም ሰው ሀገር መጣ ታወራለህ ተጠንቅቀህ ረግጠህ ፍርሃት ይወርስሃል በሚያንስህ ተበንጠህ ጮኸህ ታለቅሳለህ እንደ አራስነትህ ስትሄድ ስትሰደድ ካገርህ ከትትህ የሰውነት ክብርህ ከጥላህ ጋር ወድቆ ስደት አሰድዶት ካንተነትህ ርቆ ፈቅደህ ስትጎዳ ውዴታ ሲያጠቃህ ትግስት ሀሁ ብለህ ለይሁን ሲያበቃህ እንደ አራስነትህ እንደ ቀዳሚው ቀን ማርቀህ ትጮሃለህ ቀን ሲጠፋህ በቀን ከዚህ ከየማታ እንጀራ በ2009 የታተመ የኔ መጽሐፍ ላይ ነው ከተጻፈ ቆይቷል ባርቀህ ትጮሃለህ በሚል ከስደት ዓለም ስለ ስደት የጻፍኩት ነው።
ገጣሚ እንግዳ ሲኖረን እንደሚሆነው ነው ዛሬ የዋሽንግተን ዲሲው የጣይቱ የባህልና የትምህርት ማዕከል።
እረ የለም አሁን ዋሽንግተን ዲሲ ብቻ አይደለም አዲስ አበባም ዘልቋል።
አሁን የዋሽንግተን ዲሲና የአዲስ አበባው ሊባል ነው የጣይቱ የባህልና የትምህርት ማዕከሏ ሁለገቧ ከያኒ ዓለም ፀሐይ ወዳጆ ናት የሳምንቷን ምርጥ ግጥም ያነበበችልን።
ዓለም ፀሐይን እናመሰግናለን። የምሽቱ ዝግጅታችንም ከእርሷ ጋር በምናደርገው ቆይታ ነው የሚጀምረው። ከዚያ በፊት ግን ቀዳሚዋን ስልት እናስከትል። አድማጮች የምትከታተሉት የራዲዮ መጽሔት ፕሮግራማችን ነው። ቀዳሚው ዝግጅታችን እዚህ ዋሽንግተን ዲሲ ውስጥ የሚገኝ የባህልና ማህበረሰብ ተቋም ነው።
መሰንበቻውን ነው 22ኛውን ዓመታዊ ክብረ በዓሉን ያከበረው የጣይቱ የባህልና የትምህርት ማዕከል።
መስራች ስራ አስኪያጅና ሁለገቧን ከያኒ ዓለም ፀሐይ ወዳጆን ጋብዘናል። 22 ዓመታት የኪነ ጥበብና የባህል ጉዞ በባዕድ አገር። ዓለም እንኳን ለ22ኛው በዓላችሁ በሰላም አደረሰሽ።
እንኳን አብሮ አደረሰን። እናንተም ይህንን እድል ስለሰጣችሁኝ ከልብ አመሰግናለሁ። ባሉ ላይ ቆንጅትዬ እግዚአብሔር ይስጥልኝ።
ትልቅ ክንዋኔ ነው ዓለም ፀሐይ።
አንጂ ትርግጥ ብለሻል። ትልቅ ክንውን ነው። አገራቸውን ጥለው የመጡ ኢትዮጵያውያን መኖሪያቸው ባደረጉት አዲስ አገር የማህበረሰብ ግንባታ ተደርጎ ሊታይ የሚችል ክንውን ነው። ስለዚያ ቆየት ብለን በሰፊው እንወያያለን። ከዚያ በፊት ግን ዓለም ስለ ቀዳሚው መድረክ ባጭሩ ብታጫውችን። ልዩ ልዩ ዝግጅቶች የተካተቱበትና የተለያዩ የዩናይትድ ስቴትስ ግዛቶችን ጨምሮ በቀጥታ ከኢትዮጵያ የመጡ እንግዶችም ነበሯቸው። በአጠቃላይ ከተለያዩ አካባቢዎች የመጡ በርካታ ታዳሚዎች የተገኙበት ነበርና ምን ይመስል ነበረ? በስፍራው እንደተገኘ ሰው የታዘብኩትን አከላለሁ። ከቀደሙት በምን ይለያል?
ዘንድሮ ትንሽ ለየት የሚያደርገው ምናልባትም እንግዲህ ከዚህ ከኮቪድ በኋላ ህዝቡ እንደዚህ ግልብጥ ብሎ የመውጣት ነገር ሲያሳይ በጣም ከፍተኛ ቁጥር ተመልካች ነበር የተገኘው። አንዱ እሱ ነው። ሁለተኛው ከኢትዮጵያ ጋብዘናቸው የመጡት ታላላቅ እንግዶች ናቸው። አንዱ ዶክተር አነጋግረኝ ጋሻው በጎንደር የደብረ ታቦር ዩኒቨርሲቲ ፕሬዚደንት ነው። ሁለተኛው ሊቀ ህሩያን በላይ መኮንን ከባህር ዳር ደብረ ምዊ ውስጥ በጣም የታወቀ የቋንቋ ሊቅ ነው። ከ15 በላይ መጽሐፍቶችንና የጥናት ስራዎችን የሰራ የቋንቋ ምሁር ነው። እነዚህ ሁለት ሰዎች ባለፈው አመት የጣይቱን ዘጋቢ ፊልም ለመስራት ጣይቱ በተወለደችበት አካባቢ ስዘዋወር አብረውኝ የደከሙ አብረውኝ የሰሩና ታሪኳም ላይ ብዙ ድጋፍ እያደረጉ ያሉ በአካባቢያቸውም ደግሞ በሷ ላይ መጽሐፍም የባህል ተቋማትንም እየፈጠሩ የሚገኙ እንግዶች ስለሆኑ ለዚህ ነው የጋበዝናቸው። ብዙ የኪነ ጥበብ ባለሙያዎች ሁሌም እንደሚያደርጉት ተገኝተዋል። ሰሜን አሜሪካ ከተለያዩ አካባቢ እንግዶች እንደዚሁ በዓሉን ለማክበር አብረውን ነበሩ። እንዳልከው ነው እንግዲህ መቼም ይሄ በስደት ዓለም የተቋቋመ ተቋም ዘንድሮ በኢትዮጵያ አሁን ተሰጥቶን ያለውን ቅርስ አድሰን በአዲስ መልክ አንድ ትልቅ የባህል ማዕከል ለመመረቅ ዳር በደረስንበት ጊዜ ስለሆነ በጣም ትልቅ ምርታ የሆነ ውጤት ላይ በደረስንበት ጊዜ ላይ ስለሆነ ሁለቱን እንግዲህ ልዩ የሚያደርገው
እርግጥ ነው። አሉላ እንግዲህ የዓለም ፀሐይ የጣይቱ ማዕከልን ስራ የማያውቅ ይኖራል ብዬ ሳይሆን ያው በግጥም ምሽት እጅጉን ይታወቃል። ሌሎቹንም ስራዎቹን እስቲ አጠር አድርገሽ ለአድማጮቻችን አካፊልን።
እሺ። ብዙ ሰው የጣይቱ ማዕከልን በግጥም ምሽትነቱ ነው የሚያውቀው። ትክክል ነሽ። ምክንያቱም የጀመርነው በግጥም ምሽትነት ስለነበረ ነው። ታላላቅ የኢትዮጵያ ጸሐፊያንን በህይወት ያሉትን ከአሜሪካ፣ ከአውሮፓና ከኢትዮጵያ እየጋበዝን እያመጣን ከወጣቱ ጋር ታሪካቸውንና ስራቸውን ማገናኘት ጀመርን። ወጣቱን ደግሞ ብዕሩን እንዲያነሳ አይምሮን ለተሻለ ነገር እንዲያውል በማሰብ ብዙ ወጣቶች ከ4000 በላይ እስካሁን ድረስ ባለው ወጣት ጸሐፊያንን ሲሆን ገጣሚዎች እንዲሆኑ ካልሆነ ቢያንስ ደግሞ ምንም የሚያደንቅ ህብረተሰብ ለመፍጠር በሱ ላይ ነው ስንጀምር የጀመርነው። ይህ ተቋም እንግዲህ ለየት የሚያደርገው በወቅቱ ምንም አይነት መሰል ነገር ባልተካሄደበት ጊዜ ስለሆነ ዛሬ እሱን አይቶ አዳራሽ መከራየት ምን ማለት እንደው ሰው መጥራት የፕሮግራም ቀረጻ ምን መምሰል እንዳለበት ዛሬ ለሚደረገው ነገር ብርቅ አይመስል ይሆናል። በዛን ጊዜ ግን ምንም ባልተጠረገ ጎዳና ላይ የመጓዝ አይነት ነገር ስለነበር ከግጥሙ ወደ ቲያትሩ ተጓዝን። ወዲያው በአመቱ ነው የቲያትር ቡድን አሰባስበን ቲያትር አጥንተን ቢያንስ በአመት 13 ከበዛ ደግሞ 17 የሰሜን አሜሪካ ግዛቶችን በመጓዝ የአውሮፕላን ትኬቱ ኬት ይመጣል፣ የምንሄድበት ሀገር አዳራሹ ምንድን ነው፣ ህዝቡን እንዴት እናገኛለን በሚል ብዙ አዲስ ነገር ማለት ነው ስንል ጭራሽ መሰል ማህበራትን በተለያዩ ከተሞችና ውጭ ዛሬ በካናዳ ከእኛ እኩል የተራመደ ወደ 20ኛ አመቱን የሚያከብር ሌላ ድርጅት ፈጥረናል። በአውስትራሊያ እንደዛው ነው። በመላው ዓለም ሌሎች ተቋማትን ደግሞ ወደ መፍጠር ወጣት ተዋንያኖችን መልምሎ አሰልጥኖ ከመደበኛ እኩል እንዲሰሩ አድርገን ወደ 111 የሚደርሱ ተዋንያኖች በመላው ሰሜን አሜሪካ ፈጥረን ዛሬ የትወናን ስራ የሚሰሩና በዓላትን የሚያከብሩት በየከተማው እኛ ባሰለጠናቸው ወጣት ተዋንያኖች ነው። ከዛ ደግሞ እንደ ወርክሾፕ በአመት እየፈጠርን በሲኒማቶግራፊ፣ በትወና፣ በግጥም አልቡም የሚባሉትን እውቅ ምሁራንንም እየጋበዝን ለህብረተሰቡ ስለ ጥበቡም ስለ ሙያውም የመቅረጽና የማሳወቅን ነገር ተያይዘን እሱንም ያለማቋረጥ በየአመቱ ስናካሂድ ነው የቆየ ነው። አሁንም የሚቀጥለው እንደዚሁ ሁለት ትልልቅ እንግዶች ይኖሩናል ከአውስትራሊያና ከኢትዮጵያ። በኮቪድ ጊዜ እንኳን የዙም ግጥም ምሽት ጀምረን ጭራሽ ወደ ዓለም አቀፍ የግጥም ምሽትነት አዛውረን መላው ዓለም የኢትዮጵያ ገጣሚያን እንዲሳተፉበት የማድረግ አቅም ፈጠርን። ይህ ብቻ አይደለም፣ ኢትዮጵያ መግባት በማንችልበት ሰዓት ወጣት ጸሐፊያንን የሚረዳ አልነበረም። የነበረው መንግስት የሚታገላቸው ወቅት ነበር። እነሱን መደገፍ፣ አመታዊ የግጥም ምሽት ከዚህ በጀት እየፈለግን እንዳያቆሙ እንዲጽፉ እንዲጎለብቱ የማድረግ ነገርንም አከናውነናል። እና ብቻ በቁጥር ወይም እንደው ቀደም እንደተናገርኩት እንደ ህንፃ ቆሞ አይሰኝ እንጂ ህብረተሰብን በመቅረጽ ረገድ አቶቹን ደግሞ ወደሚመኙት ወደሚፈልጉት ነገር እና ወደ ቀናም መንገድ እንዲሄዱ የማድረጉን ነገር ያለ በጀት ያለ ሰራተኛ ያለ ተቋም ቀላል አልነበርንም ያሳለፍናቸው 22 የውጤት ብቻ ሳይሆን 22 ብዙ ችግሮች የተሸከምንበትም አመታት ነበሩ ለማለት ነው።
ግሩም ነው። 22 የስኬት ብቻ ሳይሆን ፈተናም የታለፉባቸው አመታት ናቸው። ማዕከላችሁ በውጭ ሀገር በሚኖሩ ኢትዮጵያውያን ተቋቁመው ረጅም ጊዜ ከዘለቁ ድርጅቶችና ተቋማት ከአንጋፋዎቹ አንዱ ነው። ይህን ሀል እድሜ በመዝለቅ ሌሎች ሁለት የማህበረሰብ ተቋማት ብቻ ነው የማውቀው። የኢትዮጵያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ፣ በእንግሊዝኛው ምህጻረ ቃል ሲድ የሚባለው እና የኢትዮጵያን ስፖርትና ባህል ፌዴሬሽን ነው። ጣይቱ ብዙዎችን አነቃቅቷል። ሌላ ቀርቶ በስሙ በጣይቱ ስም ብቻ አይደለም፣ ለአንቺ ስራዎች ባላቸው አክብሮትና ፍቅር በአንቺ ስም የተከፈተም በሌላ ግዛት መኖሩን አውቃለሁ። ይህን ሁሉ ተጽዕኖ ማሳደር ስለቻለው ብዙ ዓመትም ስለዘለቀው ድርጅታችሁ አጀማመሩ በመጠኑ እንጫወት። ጣይቱ ባህልና የትምህርት ማዕከል እንዴት ጀመረ?
በጣም ጥሩ ነው አሉላዬ። ምንድን ነው እኔ እዚህ ሀገር እንደመጣሁኝ የተጀመረ አንድ አመት ናት መስሎኝ የነበረው በሀገር ጉዳይ የመከንከንና በሙያ የመሳተፍ ነገር ሀገሬ ውስጥ አምጥቼ የመጣው መስሎኝ ነበረ። ለአንድ አመት ያህል ያ መንፈስ ታገልኩ። ውስጤ ያለው መንፈስ ግን በፍጹም አላስተኛ አለኝ። ለሁል ጊዜም እንደማወራው እንደ ሱስ የሚያስገብርህ ነገር ነው። እና በአመቱ አስተካከለ ቻፕቲን የምትባል ትልቅ አንጋፋ አርቲስት ነበረች። እሷን እና ሰብለ ፐርሶማን ይዤ በየምሽት ቦታዎች ላይ አጫጭር ስቂ ነገሮችን እና ግጥሞችን ማቅረብ ሞከርኩ። ምንም ሌላ ነገር መንገድ የለም እዚህ የተጀመረ ምንም አይነት ቅድም እንዳልኩት የምከተለው መንገድ አልነበረኝም። ቀጥዬ የኢትዮጵያ የኪነ ጥበብ ባለሙያዎች ማህበር የሚል ሬጅስተር አስደርጌ ከሌሎች ማቲኞች ጋር የሙያ ማህበር መሰረት። በትወና ብቻ ካረኩት 5-6 ሰዎች ነን በወቅቱ የነበር ነው። በሙዚቀኛም ብዙ ሰው አልነበረም። እዛ ሰዓሊያንን፣ ጸሐፊያንን፣ ደራሲያንን እና እኛን ተዋንያኖችን ይዘን አንድ 30-40 ሰዎች የምንሆን ሰዎች ያንን ማህበር መሰረትን። ለሁለት አመታት ታገልኩ። ያ የማህበር ስሜት አንደኛ ውስጣችን ሙዚቃውም የራሱም ሰዓሊውም የራሱም ደራሲውም የራሱን አይነት የመጓተት፣ ሁለተኛ ሁል ጊዜ አንድን ነገር ለመመስረት ስትጀምር ከአበርችነት ይልቅ የአፍራሽው ሀሳብ ቶሎ ይወጣል፣ ይገናል። ጥቂትም ቢሆኑ ቶሎ ይሸፍኑታል ያንን አይነት ነገር እየተዋጠ መምጣት። ሁለት አመት ታገልኩ። በሶስተኛው አመት ላይ በምን መልክ ነው የጥበብ ድርጅት ማቋቋም የምችለው በሚል ሳናግር፣ ከትርፍ ነፃ የሆነ ድርጅት እንዲህ አስመዝግበሽ በሀገሪቷ ውስጥ በዚህ በዚህ መልክ ይደራጃል አሉኝ። በወቅቱ በዲሲ ያለ የኢትዮጵያ ማህበረሰብ ድርጅት የነ ፕሮፌሰር ዮሴፍ እዛም ሄድኩ። እርዱኝ ብዬ መጮህ ጀመርኩ። ይመስገንና ሁሌ ነው ማነሳው አጎቴ ዶክተር አብርሃም በሀሳብም የህግ ሰዎችንም በመጠቆም በገንዘብም መነሻ ነገሮች በመስጠት ድርጅቱን አስመዘገብ ነው። ከዛ በኋላ በምን መልክ ነው ወደ ህዝቡ ላስተዋውቅና ሊሄድ የምችለው የሚለውን ነገር ከአንዳንድ ጸሐፊያን ገጣሚዎች ጋር እንማከራለን። ዝብዬም አልጀምርም አልኩና የኢሳያስ ልሳኑን የግጥም ስብስብ ኡርዬ ሰርቃ ከቤት አውጥታ አሳተምንና እሱን ሰርፕራይዝ በማድረግ ጀመርን። ኡርዬ ባለቤቱ ናት የኢሳያስ። በዛ ምሽት የግጥም ምሽቱ ተጀመረ። ሾቦት ሲጀምር አቶ ሚካኤል ይባላል ቦታውን ሲሰጠኝ ሚካኤል ቃል ግባልኝ አንዴ ጀምሬ ለአንድ አመት እንኳን እዛው ቦታ ላይ በተመሳሳይ ሰዓትና ምሽት ካላረኩት አይለምድልኝም ስለው ሰው የሚያፌዝ ነበር። አያለም አሁን ግጥም ብሎ ሰው እየመጣ አንድ አመት እኖራለሁ ነው ምትይው አሉኝ። ቀለዱብኝ በጣም። እኔ አረጋለሁ 10 ሰው ይምጣ 5 ሰው ይምጣ እኛ እናነባለን ብዬ ፎከርኩ ማለት ነው። እንደተባለው 20 ሰው ይመጣል፣ 25 ሰው ይመጣል፣ 30 ሰው ይመጣል። ቋሚ የወር መጨረሻ አርብ ማድረግ አለብኝ አልኩ። ከውጭ እንኳን ሰው ቢመጣ ዊኬንዱን ተንተርሶ እየመጣ አርብ ግጥም አለ ብሎ እንዲመጣ ፈለኩ። ከዛ በኋላ ወርሃዊ ግጥሚ ቀጠለ በዛ መልክ። እዛው የወርሃዊ ግጥም ውስጥ እያለን አንድ 5-6 ልጆች ተሰባሰብንና ወዲያው ተመስገን ከኢትዮጵያ መጣ አልቀበት አለ። ሌሎቹን አማተሮች ነው ያሰለጠንኩት። መስከንደርን፣ ዮሐንስን፣ የኔን ልጅ ጨምሮ ወንጌላዊትን፣ እነዚህን አማተር ተዋንያኖች ከነበሩት መደበኛ ቲያትረኞች ጋር አዋህጄ ደብበን መምጣት አለብህ አልኩት ከኢትዮጵያ። እሺ አለኝ። እንደ አስተማሪ እንደ አባቴ ሳይሆን እንደ ልጅ ነው የሚታዘዘኝ ደብበ። እውነቴን ነው። እሱም አንዱ አጎልባቼ ነበርና ደብበ መጣ። ደብበን ይዘን ስም ያለን ሰዎች መደባለቅ ነበረብን። ቲያትርን እዚህ አካባቢ አዙረን ለማሳየት ለከብቶች አሞሌ ጨው እያላሱን እንደመውሰድ ማለት ነው ማልመድ፣ ያን ነበር የያዝነው። በዛ ጋይ ጸጋዬ ገብረ መድን ነፍሱን ይማርና አለ እስኪ ታቆሚያትና እያለ ነው በእውነት ያፈራራኝ የነበረው። በፍጹም ከጀመርሽው ማቆም የለብሽም የሚል ማበርታት ነበረበት። 10ኛው የግጥም ወር ላይ አንተ መምጣት አለብህ አልኩ። ጋይ ጸጋዬ በክብር እንግድነት መጣ። ምለት አዳራሹ ሞላ። ገረምን። በቃ እየጨመረ እየጨመረ ዛሬ በየበዓሉ በየዝግጅቱ ግጥም ሲነበብና ያለ ግጥም ፕሮግራም አለመሄዱን ሳይ ያኔ የሚያዳምጠው ይኖራል ያለኝን ሰው ነው የሚገርመኝ የምታዘበው። እና በዛ መልክ ሄደ። ከዛ በኋላ እናቶ ሰለሞን ደሬስታን እና ሰይፉ መታፈሪያን ያልጠራን ያልገነመም ወድነን ያላመጣናቸው ታላላቅ ደራሲያን የሉም ከያሉበት የሌሉትን ደግሞ ታሪካቸውን እየለቀምን እየሰበሰብን ለእናንተ ግልጽ ነው ኢትዮጵያ ውስጥ ታላላቅ የምንለው የጥበብ ሰው የተጻፈ እንኳ ታሪክ የለውም። እሱን እንኳ መልቀም እሱን እንኳ መሰብሰብ እጅግ ችግር ነበር በወቅቱ። ተራራ እየቧጠጡ የማስለመድ ባህል ነው ያስያዝ ነው። ከዛ በኋላ ልክ እንዳልኩት የወሩ መጨረሻ አርብ አሜሪካን ሀገር ያሉ እንግዶች ብቻ ሳይሆኑ እንድናበበ ባልች ያሉት ደግሞ ከኢትዮጵያ ሊመጡ ሲሉ አይ የወር መጨረሻውን አስታክኬ ነው የሚሄደው ዓለም ፀሐይ ትገለናለች ግጥማሽ ማንበብ አለብን የሚል ባህል ተያዘ። ሁሉም ሲመጡ መጥተው ግጥም አንብበው ያችን የወር መጨረሻ አስታከው በዓሌ ላይ ይገኛሉ። እና እነዚህ ሁሉ ስብስብ ነው ጉልበታም ያደረገው። አብረውኝ የቆሙት የተዋንያኑ እንደነ ተክሌ ደስታ ያሉት እገሌ ከገሌ ስል ስም እንዳልዘል እንጂ በብዙ ባለሙያ ከዛ ደግሞ የአውሮፕላን ትኬት በዱቤ እየሰጠን ነበር የሚልከን ሸዊት መለው ወንድሜ። ሰሜን አሜሪካን ስንዞር ምንም ነገር አልነበረንም። አንዳንድ የንግድ ድርጅቶች ያመኑበት ለዛውም ለቲያትር ይረዳል ለግጥም ገንዘብ ይሰጣል እያሉ እንደዚህ ያልኩትን የአካባቢውን ወጪ የአልባሳቱን የሲነሪውን የምኑን በዛ መልክ ነው። እና እነዚህ ደጓሚዎችም አብረው የሚመሰገኑ አብረውኝ የዘለቁ ዛሬም 22ኛው ላይ የመጡ ታላላቅ የኢትዮጵያን ሰዎች አሉ። እንግዲህ ከዛ በኋላማ እንደነ ማክቤዝ ያሉትን ትልልቅ ዝግጅቶች ጣይቱን የመሰለ ታላቅ ታሪካዊ ቲያትር የቀረን የለም። ከዛ በኋላ እንደነ ሀሁ ፖፑ የጋይ ጸጋዬን ታላቁን ቲያትር መስራት ጀመርን። ከ60 በላይ ቲያትር ነው እዚህ ሀገር ውስጥ ያቀረብ ነው። እና በእውነት ለመናገር እግዚአብሔር በጣም ታላቅ ነው። አንዳንዴ ለመዘርዘር ስነሳ የሚታመንም አይደለም። ኢትዮጵያ ውስጥ እኔ ባሳለፍኳቸው 22 ዓመታት በጀት ባላቸው ድርጅቶች ውስጥ ይህን አይነት ስራዎች አለመከናወናቸውን ሳይ ይደንቀኛል እኔ ራሴ ማለት ነው። አሁን አንተ ቅድም እንደጠቀስከው የሲድ ድርጅት፣ የስፖርት ፌዴሬሽኑ የመሳሰሉ ትልልቅ ድርጅቶች በአመት አንዴ ነው ትልቁን በዓላቸውን የሚያደርጉት። የጣይቱን ልዩ የሚያደርገው በ12 ወር 12 የተለያየ ፕሮግራም አለ በአመት ውስጥ። ከ13 እስከ 17 ስቴቶች ቲያትር ይዞ መዞር አለ። ሌላ የማህበረሰቡ ዝግጅቶች ፌስቲቫሎች ሲኖሩ ደግሞ 4-5 ሌላ ድርጅቶች ጋር ሄደን እንሳተፋለን። ለማመን እስከሚያስቸግር እኔንም ራሴን እውነት ነው የምልህ የእግዚአብሔር ኃይል ካልሆነ ይሄ ቀላል አልነበረም ያሳለፍናቸው ስራዎች።
በረጅም ጊዜ ጉዟችሁ የታዩትን ነው ወደኋላ መለስ ብለሽ ያለፋችሁበትን መንገድ ጭምር ያካፈልሽን ረዘም ባለው አስተያየትሽ ውስጥ ብዙ ቁም ነገሮችን አድማጮች የሚያገኙ ይመስለኛል። እንዴት ተደርጎ የማህበረሰብ ድርጅት ይቋቋማል? ከትንሽ ወዳጆች ወይም የሙያ አጋሮች ሀሳብ ተገናኝቶ ዘለቄታ ያለውና በመላው ዩናይትድ ስቴትስ ብዙ ቦታዎች ለተቋቋሙ ማነቃቂያ እስከመሆን ድረስ የበቃ ድርጅት ማቋቋም እንዴት እንደሚቻል የሚያሳይ ይመስለኛል።
እንግዲህ ይህንን ሁሉ ስራ የሰራችው ዓለም ፀሐይ ስራ ማቀናጀትን ቀላል የሚያደርገው የኢንተርኔት አገልግሎት ባልነበረበት ጊዜ ነው። እሱን እያሰብኩ ነበር። እኔ ያህል ከባድ ሊሆን እንደሚችል መገመት ይቻላል።
ምንም አይነት ነገር ቴክኖሎጂው የሚደግፈን ነገር አልነበረም። ለዚህም ነው አሁን ተነስተን ያንዱ የአሜሪካን ግዛት ዴንቨር ወይም አትላንታ ስናስብ አንድ የምናውቀው የምግብ ቤት ሰው ካለ ከዚህ በፊት በሬዲዮ አገልግሎት፣ በጋዜጠኝነት ወይም በትወና ሙያ ላይ ተሳትፈው እዛ ከተማ የሚገኙ ካሉ እስቲ አዳራሽ ፈልጉልን፣ ርካሽ የሆነ ደግሞ መኪና ማቆሚያ የሚመች ብለን አንድ ሰው ሁለት ሰው በስልክ እንለምናለን። ስንሄድ እዳችንን ይሸፍን አይሸፍን ምንም የምናውቀው ነገር የለም። ስንጀምር በዛ አይነት መልኩ ነው እንዳልሽው፣ ቁጭ ብሎ ሰው ጉግል አድርጎ ቢፈልግ አዳራሽ፣ ቢፈልግ ሰው፣ ቢፈልግ ፍላየር ልኮ የሚያገኝበት ጊዜ ላይ አልነበረም የጀመርነው። ችግር ውስጥ ነበረ የጀመርነው።
ማዕከሉ ዓለም ፀሐይ በአሜሪካ አሁን በዝርዝር በገለጽሽው መንገድ በብዙ ውጣ ውረድ ተቋቁሞ እዚህ ጋር ይድረስ እንጂ አሁን ደግሞ ወደ ኢትዮጵያም ዘልቋል። እስኪ ወደዛ ተወስጂን።
እሺ፣ ደስ ይለኛል። እንግዲህ ምንድነው ኢትዮጵያ ያኔ መግባት በማልችልበት ጊዜ እዚህ በስደት ዓለም ብዙ እድሜን ሳሳልፍ አንዱም የሚቆጨኝ እኔም ለሀገሬ ልሰጣት የምችለውን ሀገሬም ለእኔ ደግሞ ልትሰጠኝ የምችለው ነገር ጎደለብኝ ብዬ ሁሌ የሚከፋኝ ነገር ነበር። ሀገሬ ደግሞ አሁን መግባት ችዬ በተለይም ገና በወጣትነት እድሜ ጀምሮ እዚህ ይደርሳሉ ያላልኳቸው አሻራ ያረፈባቸው ወጣቶች፣ የህፃናት አባ ልጆች፣ የሙያ ልጆቼ በአጠቃላይ በዛን አይነት የፍቅርና የመስገብገብ ስሜት ተቀብለውኝ ሀገሬ ከገባው በኋላ ማዕከሉ ሀ ብሎ ሲጀመር ሁለት አላማዎችን ከመጀመሪያው ጀምሮ ይዞ ነበር የተነሳው። አንዱ የታላቋን እቴጌ ጣይቱን ስም ይዞ ስለነበር የተመሰረተው የእሷን ሐውልት ለማቆም፣ ሁለተኛው በስደት ዓለም ለሚኖሩ ኢትዮጵያውያን የግድ በዚህ በራስን በማወቅ ወይም ማንነትን በማጣት ፈተና ውስጥ ለሚገቡት ትውልዶች እና ወጣቶች አንድ የባህል ማዕከል ያስፈልጋል የሚል አቋም፣ ሁለቱን ነገር ይዤ ነበር እና የተነሳሁት። ዛሬም በጽናት ያው የድርጅቱ አላማዎች ይኸው ናቸው እና ይህንን ነገር ከመንግስት ጋር ገሬም ሳልገባ በፊት ለብዙ አመታት ስጻጻፍበት ከራከርበት የቆየሁት ነገር ስለነበር በአሁኑ ይከናወናል ብዬ ካሰብኩት ነገር አንዱ ሆኖ ሀገሬ ገብቼ ያነሳሁትም ጥያቄ ይህንኑ ነበር። እንግዲህ ሀገራችንን እንደምታውቁት በአዲስ የለውጥ እንቅስቃሴ ውስጥ ያለች፣ ለብዙ አመታት የማይሆን የግንዛቤ ችግር ውስጥ ገብቶ ህብረተሰብ ውስጥ የተሳሳተ ወሬ ተነስቶ በመሀከላችን ያለውን አንድነትና ፍቅር የሚያናውጥ ሆኖ ስላየሁት በምንም አይነት የእቴጌ ጣይቱ ሐውልት እዚህ ከተማ አይቆምም የሚል ተቃዋሚ ኃይል በመንቀሳቀሱ ምንም እንኳ በመንግስት በኩል ድጋፍ ቢኖረንም ስላልተቻለ እንግዲያው የትምህርትና የባህል ማዕከሉን ፈጥረን ይህንን ህብረተሰብ ግንዛቤው ላይ የተሻለ ደረጃ ላይ እንዲደርስ የጥበብና የሚዲያ ሚና ከፍተኛ ስለሆነ ይህንን ማከናወን ይገባናል በሚል ቦታ ተሰጥቶን በአዲስ አበባ ከተማ ከጊዮርጊስ ፊት ለፊት ፍርድ ቤት የነበረው ግቢ ተረክበን በቅርስነቱ ከ117 ዓመት በላይ የሆነ የቢትወደድ ኃይለ ጊዮርጊስ መኖሪያ ቤት የነበረ 33 የኢትዮጵያ ከንቲባዎችን ያስተናገደ የመጀመሪያው ማዘጋጃ ቤት፣ በኢትዮጵያ ሙዚቃ ታሪክ ውስጥ ፋንፋር ወይም የሙዚቃ የወታደራዊ ሙዚቃ ክፍል መጀመሪያ የተመሰረተበት፣ የፖሊስ አካላት የተቋቋሙበት የመጀመሪያው ፍርድ ቤት፣ የመጀመሪያው ማዘጋጃ ቤት፣ የመጀመሪያው የሙዚቃና የጥበብ ቤት የሆነው ቦታ ነው የተሰጠን። ይህ በታሪኩም ትልቅ ቦታ ነው። አሁን እንዳለ ቅርስነቱን ጠብቆ ደግሞ ማደስ ሌላ ከባድ ስራ ነው። ዝም ብሎ ቤቱን አፍርሶ ማደስ ስለማይቻል ባለሙያው የዚህን የቅርስ ቤት አብሮን የሚሰራው አርክቴክት ፋቲን ጊዮርጊስ ይባላል። እሱ በዚሁ የታወቀ ነው። ከሱ በታች ፍቅረ ስላሴ የሚባል አርክቴክት አለ። ኮንትራክተሮቹ አቶ ተስፋዬ እና አቶ ብስራት ይባላሉ። እንደ ራሳቸው አድርገው በእውነት ነው የምነግራችሁ ኢትዮጵያ ውስጥ አዲስ ቦርድ ነው ያቋቋም ነው። የቦርዱ ሰብሳቢ አቶ ጌታቸው ቅጣው ነው። ከዛ ደግሞ ታዋቂው ባለታሪክ ምሁር ፕሮፌሰር ባህሩ አብሮን ያለው። ፕሮፌሰር ባህሩ ይህንን ቤት ለማዳን ለብዙ አመታት ከመንግስት የታገለ ሰው ስለነበረ በጣም ተደስቶ ነው አብሮን እየረዳ እየሰራ ያለው። እነ ዶክተር ዳንኤል ሁሉ አባል ናቸው። ከሙያተኞች እና ዜብ እነ ሄኖክ የሚታገሱ ስራ አስኪያጅ ተቀጥሯል። ለመንግስትም ለህዝብም አቤት ብለን እንዲረዱን ህዝቡ ሆ ብሎ ነው የረዳን። እውነት ለመናገር እኛ ገንዘብ ይዘን የገባነው ነገር የለም ከስደት። ስለዚህም በሰጡን የሙያ ድጋፍ፣ የገንዘብ ድጋፍ፣ የአቅም ድጋፍ ቤቱ አሁን በጣም በሚያምር መልኩ በጣም የወደቀና የተጎዳ ቤት ነው። አሁን አንስተን አስተካክለ ነው። ምናልባትም በመጪው 2-3 ወር ውስጥ ለህዝብ አገልግሎት የሚውል የጥበብ ቤት ለመላው የኢትዮጵያ ወገናችን የሚሆን የጠቢብና የጠቢባን ግቢ ነው እንፈጥራለን ብለን የምናስበው። በዚህ ኢትዮጵያ በብራና ስራዋ፣ በባህላዊ የእቃ ማምረቻዋ፣ የተለያዩ ብሔረሰቦች በሚፈጥሩት የሙያ ውጤት እንዲያሸብርና እንዲታይበት፣ ጸሐፊዎቻችን የሚጽፉባትን ቦታ እንዲኖራቸው፣ የትወና ትምህርትም የጽህፈት ትምህርትም ወጣቶች በነጻ የሚያገኙበት ነው የምንፈልገው። በብራና እንዴት እንደሚጻፍ፣ ስዕል እንዴት እንደሚሳል፣ ሙዚቃ እንዴት እንደሚሰራ ከልጅነታቸው እየተለወጡ ስለ ጥበብ እያደጉ የሚሄዱበት ግቢ እንዲሆን ነው የምንታገለው። የቲያትር ቤት ይኖረዋል። ትልቅ የኪነ ጥበብ ሚዚየም ይኖረዋል። ያ ማለት ከወሎ የአምባሰል አንጎራጓሪ ጀምሮ ማሲንቆውን፣ አልባሳቱን፣ እነ አሰፋ ባተን፣ እነ ጥላሁንን ምን ነበር መሳሪያቸው፣ እንዴት ነበር እዚህ የደረሱት፣ ሰዓሊያኑ፣ ጸሐፊያኑ የሚለውን የጥበባት ሚዚየም ነው ማድረግ የፈለግነው። እንግዲህ ለትውልድ አንድ ትልቅ ተቋም ጥለን እናልፋለን ብለን እየታገልን ነው።
በእርግጥ ሊታገሉለት ሊደክሙለት የሚገባ እንደማስታውሰው በርካታ ዓመታት የፈጀ ነው። ወደኋላ ሄዶ ብዙ ጅምሮች ነበሩ። በዚህ በዩናይት ስቴትስም የባህል ቤት የማቆም ራሱን የቻለ የባህል ቤት ማድረግ በትይዩ ሲደረግ የነበረውን ጥረት አስታውሳለሁ። ቆንጅት፣ ከዓለም ጋር ጨዋታ ጀምሮ በተለይም ደግሞ ብዙ የተሰሩ ባሉበት ተቋም ውስጥ ላለ ሰው የሚነገረው ነገር ብዙ ነው። ነገር ግን እንደው ጊዜ ቢገድበን እንኳን ዓለም እንደምታውቂው ሁለገብ ከያኒ ነች። ተዋናይነቱንና አዘጋጅነቱን እዚህ ጋር ማምጣት ባይቻል እንኳን ለዛሬው ድምፃውያኑን እንደሚጠየቀው ሳንጠይቅ ምናልባት የዘፈን ግጥም ደራሲነቷን በማስታወስ አንቺ በያሽው ሀሳብ ውይይታችንን እንቋጭ።
እሺ። ሁልጊዜ እንደምልህ አሉላ፣ በጣም የሚጥሙኝ ዘፈኖች፣ ልቤ የሚገቡ ዜማዎችን ስሰማ ይሄ ግጥም የዓለም ፀሐይ መሆን አለበት እላለሁ። አንዱ በጣም የምወድልሽ የግርማ ተፈራ እኔ አይደለሁማ የሚለው ግጥምሽ ነው። የራስሽን ስራ ለራስሽ ልጋብዝሽ ዓለም ፀሐይ።
ዜር ይስጥልኝ፣ ዜር ያክበርልኝ።
ግርማ ተፈራ ካሳን ለጥሩ አጫዋቱ ዓለምን ለግሩም የዘፈን ግጥሙ እናመሰግናለን።
ግሩም ቆንጅት እንግዲህ በዓለም ፀሐይ ጀምረን በዓለም ፀሐይ ግጥም ድርሰት በሆነው ግርማ ተፈራ ባቀነቀነው እኔ አይደለሁም አብትሰኘው ዜማ አገባደናል። ዓለምን አመስግነን አንድ ሁለት የተሞክሮ የቀረ በተሟላ መልኩ ያልተደረገም ይመስለኝ ከጅምሩ የጣይቱ የባህልና የትምህርት ማዕከልን እንዳየነው የዓለምን ታሪክ ስላሳሳች እንደሚሆን ገምታለሁ። የዓለም ፀሐይ ወዳጅን ታሪክ ወደ ኋላ ተመልሰን የምናይበት ረጅም ቆይታ የምናረግበት ቀጠሮ አንዱን ቀን የምትመለሽበትን ቃል አስገብተን በዚሁ እንሰናበት።
እሺ፣ ደስ ይለኛል። እግዚአብሔር ያክብርልኝ። ሁልጊዜም ደግሞ አንድም ጣይቱ የባህልና የትምህርት ማዕከልን ያጠነከረና ጉልበት የሆነው እኮ የምንሰራቸውን ስራዎች ወደ ህዝብ የማድረስ የሚዲያው አገልግሎት ቀላል አልነበረም። ከጎናችን ቆማችሁ ለህዝብ እንዲተዋወቅ ማድረጉ የእናንተ ሚና ራሱ ትልቅ አስተዋጽኦ ነበረውና በእውነት ላመሰግናችሁ ፈልጋለሁ። እግዚአብሔር ይስጥልኝ።
እኛም እናመሰግናለን። እግዚአብሔር ይስጥልን። አድማጮች፣ ተከታዩም እዚያው አዲስ አበባ የሚያቆየን ነው።
ስለ ከተማይቱ ትናንትና ዛሬዎች ያወጋናል።
አሁን የአዲስ አበባ መስኮት ሲከፈት
ንጉሴ አክሊሉ በስልኩ መስመር ሆኖ በመጠባበቅ ላይ ነው። ንጉሴ፣ መስመሩ ያንተ ነው።
የህይወት ዘመን ትዝታዬ ዓለም ያየሁብሽ አዲስ አበባዬ ብዬ ስለምዬ ምኒልክና ስለ እቴጌ ጣይቱ አዲስ አበባ ከገጠምኩ ስንኝ ከቋጠርኩ ሰነባበትኩ። ኧረ መግጠም ስንኝ መቋጠርም ብቻ ሳይሆን አንጎራጉሬላታለሁም። የህይወቴ ህይወት ነይማ ዘመን ትዝታይ ነይማ ዓለም ያየሁብሽ ነይማ አዲስ አበባይ ነይማ። መድረኩን ላመቻቸልኝ ለአሜሪካ ድምፅ ሬዲዮ ለሬዲዮ መጽሔት ዝግጅት ክፍል ምስጋና ይግባውና አዲስ አበባ ተወለድኩ፣ አደግኩ፣ ተማርኩ፣ ሰራሁ፣ አገኘሁ፣ አገባሁ፣ ልጆች አፈራሁ፣ ዳርኩ፣ አያት ሆንኩባት፣ እሰይ ይበላችሁና እሰይ አትሉም? ይሄ ሁሉ በአዲስ አበባ ነው። የኔ አንድ ብቻ መልእክት ደግሞ የብዙዎችን ስሜት እንደሚነካ ተስፋ አረጋለሁ። ዓለም ደስታዬን፣ መከራ ሐዘኔን አየሁባት፣ ተወጣሁባት እና ለአዲስ አበባ ያልገጠምኩ ያላንጎራጎርኩ ለማን ልገጥምና ስንኝ ልቋጥር ነው? አድማጮቼ፣ እንደው ለነገሩ በል ሲለው በየዝግጅቱ በየፕሮግራሙ ጣልቃ የሚያዜም የሚያንጎራጉር የሚወርብ የሚያሸበሽብ ጋዜጠኛ ታውቃላችሁ? እስኪ ዛሬ ደፍሬ ልጠይቅ። የምታውቁት ካለ ንገሩኝ። ይቅርታ ጠይቄ ወደ አዲስ አበባዬ ልመለስ። አዲስ አበባ ዘንድሮ 136 ዓመት ሆናት። ያን ጊዜ የሕዝቧ ቁጥር ምናልባትም በ600 ሺዎች የሚቆጠር ነበር። ዛሬ 2, 3, 4, 5 ሚሊዮን። የዛሬ 36 ዓመት የተቆረቆረችበት መቶኛ ዓመት ሲከበር ከንቲባዋ፣ ገዢዋ፣ አስተዳዳሪዋ፣ መቼም የእኛ ከንቲባዎች ሶስት አይነት ስም ነው ያላቸው፣ ከንቲባ፣ ገዢ፣ አስተዳዳሪ ይባላሉ። በዚህም አንድም ሶስትም እንላቸዋለን። በሞት ያጣናቸው ከንቲባ ኢንጂነር ዘውዴ ተክሉ በበዓሉ ላይ በመቶኛው ዓመት ኮሎኔል መንግስቱ ኃይለማርያም ባሉበት የተናገሩት ትዝ ይለኛል። አዲስ አበባ ዛሬ ላይ ስናያት አሉ ኢንጂነር ዘውዴ ተክሉ፣ አዲስ አበባ ዛሬ ላይ ስናያት እዛና እዚህ ተራርቀው የቆሙ ህንፃዎች የሚታዩባት ናት። በየመሃሉ ያለው ክፍት ቦታ በዘመናት ብዛት አርጅተው ተሰርተው ከመታዩት ተጎሳቁለው ከመታዩት ቤቶቿ ጋር ሆነው አዲስ አበባን እንደ ስሟ ስሟን ጠብቃ እንድትኖር አላረጓትም። ምን አልባት አሉ ኢንጂነር ዘውዴ ተክሉ የዛሬ አመት አካባቢ ከዚህ ዓለም በሞት የተለዩት። ምን አልባት የዛሬ 150 አመት አዲስ አበባ የሁሉ ክፍት ቦታዋ በህንፃ ተሞልቶ ወደ ዘመናዊ ከተማነት ትሸጋገር ይሆን? እኛ እንኳን ባናያት ሌሎች ያዩዋት ይሆን ብለው ነበር። ግን ራሳቸው ከንቲባው እስካሉበት እስካለፈው 2014 ዓመተ ምህረት ድረስ በህንፃ ተሞልታ አሸብርቃ አጊጣ ተውባ አይተዋት ነው ያለፉት። ከንቲባ ዘውዴ ተክሉ ከማረፋቸው አስቀድሞ አዲስ አበባን አይተው ምን እንዳሉ አልሰማሁም ለጊዜው። ብዙ እንደሚሉ አውቃለሁ። ምናልባት ታሪካቸው ቢፈተሽ ይሄ ነገር ይገኛል። መደነቃቸውን፣ ባንክሮ ሁኔታዎችን ሁሉ ማስተዋላቸውን ያዩበትን ይናገራሉ ብዬ ተስፋ አደርጋለሁ። ሌሎችም ስለ አዲስ አበባ ዛሬ ብዙ እያወሩ እየተናገሩ ነው። ምስክርነታቸውን እየሰጡ ነው። ከንቲባዋ ቸር የተመኙላት አዲስ አበባ ዛሬ ከቤት ወጥተው በቀላሉ ተንሸራሽረው ወደ ቤት የሚገቡባት ሳትሆን እደሩብኝ ብላ ደፍራ ባትናገርም እንደዋላችሁብኝ አምሹብኝ ዞር ዞር እያላችሁ ነፋሻውን አየር እየተቀበላችሁ የተፈጥሮ ውበቴን እያደነቃችሁ ዋሉብኝ አምሹብኝ ተዝናኑብኝ እያለች የዘወትር ግብዣዋን የምታቀርብ ሆናለች። አድማጮቼ ዛሬውን ዝግጅቴን እዚህ ላይ ላብቃ። የዛሬ 15 ቀን እንገናኛለን።
ቀጠሮ የተያዘለት ረጅም ወግ ቅምሻም ይዘናል።
በአሜሪካ ድምጽ የአማርኛ አገልግሎት የ40 አመታት ጉዞ ከሶስቱ የክፍሉ ባልደረቦቻችን ጋር ተወያይተን ከቀሩት ጋር ለምንቀጥለው ጫዋታ ተቀጣጥረን ነበር የተለያየ ነው።
የት ነው ያሉት? የጥሮታው ዓለም እንዴት ይዟቸው ይሆን ከሚለው አንስቶ ከሶስት አስርታት በላይ የዘለቀ የአሜሪካ ድምጽ የጋዜጠኝነት ህይወትና ገጠመኞቻቸውን እንዲሁም ስለሙያው የዛሬ ገጽታ የሚታያቸውን ጨምሮ ካጫወቱን ጥቂቱን እንሰማለን። ወንጀል የጠፉት ሰዎች ተገኝተዋል እንበል?
ተገኝተዋል ለከና
ተገኝተዋል
አንፈልጋቸው ነው
እንዳጠፋችሁ እናረጋግጣለን። እንግዶቻችን ማን እንደሆኑ አሁን በዘሙድ ድምጽ እንከቻሉ። ቆንጅት እንደምታስታውሹ የ40 አመቱን ትውስታ ስንጀምር በጣም ጥሩ የኢሜል መልእክቶች ደርሰውን ነበር። በተለይ የሁለቱ አድማጫችን መልእክቶች በዝርዝር ቀርቦ ነበር። እዚያ ላይ ታዲያ የት ነው ያሉት ይያሉ በስም ሲጠይቁ ነበር።
ልክ ነው።
በቅርብ ጥረታ ያወጡትንም የቆዩትንም እየጠየቁን ነበርና እንግዲህ ሶስቱን ነበር ከዚህ ቀደም በመግቢያችን እንደተቀሰነው ያስተዋወቅ ነው። መር ላይ ያዝናቸው ጥረታ አስቆጣበት ቅርብ ጊዜ ድረስ የአፍሪካ ዋና ክፍል ዳይሬክተር አቶ ንጉሴ መንገሻ ብዙዎች የሚያውቁት በብዕር ስሙ ጌታውን ታምራት የክፍላችን ኃላፊ ሆና ስትሰራ ቆይታ ጥረታ ያወጣችው አመት ሞላት ትዝታ አመት ሞላ ይመስለኝ
አመት ሞላኝ
ትዝታ በላቸው መስመር ላይ አለች። እንደምን አላችሁ? እንኳን ደህና መጣችሁ።
እንደምን ናችሁ?
ደህና መጣችሁኝ። በበኩሌ እኔ በጣም ደህና ነኝ። ደህና ነኝ እግዚአብሔር ይመስገን።
እኔም እንደዚህ በጣም ደህና ነኝ። እናንተና ስራችን ከመናፈቅ በስተቀር ጥሮታ በጣም እየደላን ነው። በበኩሌ እኔም ደህና ነው። ልጅናንም ለማዘጋጀት እየጣርኩ ነው እንደሚሳካ
ከዚህ ከተናው
ጥሮታ
ጥረታችን እያስደሰተን ነው።
ትልቅ ነገር እንደውም ከምስጋና ቀን ማግስት ነው ያገኘናችሁና ጥሩ በዓል እንዳሳለፋችሁ እርግጠኛ ነኝ።
ልክ ነው። ቅርበቱ አለን ከእግዚአብሔርም አሁን ገና ትላንት ነው አመስግደን የጨረስነው። በልተንም ወፍረናል። በቃ ጥሩ ነው ማለት ነው።
ብቻሽን ኦፍሪ መጥለው ይመስላው
ታንክ ጊቪንግ የምትቀጥል እንደ ድሮ አይደለም። ኮቪድ ከመጣ በኋላ እኮ ብዙ ግድብ ፈጠረብንና ድሮ አንድ ሰላት አርባ ሆነን እናከብረው አሁን በጣም በተወሰነ ቤተሰብ ቁጥር ብቻ ነው እናከብረው። ከዛ አንጻር ትንሽ አጉድሎናል። በተረፈ ግን ያው እውነትም አለምደለው የዛሬ 40 ዓመት ይመስለኛል ቢዩን ተቋቋመ የመጀመሪያው ታንክስጊቪንግ ሲሄድ ነው። ያ ታንክስጊቪንግ ትርጉም አልገባኝም ነበር፣ ትርጉም አልታመኝም ነበር። አሁን ግን የኔ 40 ዓመት ቆይ ልጆቻችን ሊወለዱ በኋላ ታንክስጊቪንግም የኛ የምስጋና ቀን የኛ በዓል እየሆነ ሄደ። ምግቡ ለምን ነው ወሰደ እና አሁን በጉጉት ጠብቀን ነበር። ትናንት እውነትም ተስተናግዳችሁ በጣም በትልቅ ደስታና በእንቅስቃሴ ነው ያሳለፍነው።
እቺ የቱርክ ዶሮ የምትባለው አኮ ቶሎ አትለመድም። እንደውም ቅርብ ጊዜ አንድ ሰው ሲያወራኝ አረጋዊት አያት ልጆቻቸው ተርኪውን ሲሰሩ እቺን የውሸት ዶሮ ወዲያው ሰዱልኝ አሉ።
ለጤና ግን ጥሩ ናችን።
እውነት ነው።
እንግዲህ የት ነው ያሉት ጥያቄ ነበርና እኛ እናውቃለን ካላችሁበት ቀድሞ አድራሻችሁ ነው ያላችሁት። ከዋሽንግተን ዲሲ ወጣ ብላ የምትገኘው ሲልቨር ስፕሪንግ ነዋሪዎች ናችሁ። እንግዲህ እናንተ ከመጨረሻዎቹ ውስጥ ናችሁ። ትዝታ የመጨረሻው ነች። አቶ ንጉሴም ከሷ አንድ አመት ተኩል ገደማ ቀደም ብለህ ነውና የት ነው ያላችሁት እንዴት ናችሁ ለሚለው በቀጥታ የሚሰጥ መልስ ካላችሁ አቶ ንጉሴ ካንተን ጀምርና ወደ ትዝታ እንሄዳለን።
ፕሮግራም ባዘጋጃችሁ ጊዜ 40ኛው አመት መታሰቢያ እኔም ትዝታም ኢትዮጵያ ነበር እና እንዳውም ስልካችን እንዲ ብሏችሁ እንደሆነ አላውቅም እንጂ እዛ በደውሉ እንዳውም በጣም ጥሩ ነበረ የሚሆነው። ምክንያቱም ለረጅም ጊዜ በወክለ ምናፈቃትን ሀገር ምናፍቀውን ህዝብ ለማየት የቻልኩበት ጊዜ ነው። በአውሮፓ ዘመን አቆጣጠር ከአራት አመት በፊት መሆኑ ነው። በ2018 ዓ.ም ነው ለመጀመሪያ ጊዜ ከአርባ አመት በላይ ሀገሬ ማየት አልችልም ነበር የገባሁት ያኔ ነው። ከዛ ወዲህ ግን ያን ጊዜ ለስልጠና ሄደን ከዛ ቀጥረን ደግሞ በአመቱ በ2019 መሆኑ ነው ኮቪድ ከመግባቱ ትንሽ ቀደም ብሎ ልጆቼን ቤተሰብን ይዘን ሄድኩ እና ያን ጊዜም ሁለተኛ እድል አገኘሁ። ከዛ ባለፈው በዚሁ አመት መጋቢት መሆኑ ነው ሄጄ ነበር በራሴ። አሁን ደግሞ ከጓደኞች ጋር ስልጠና ጊዜ ያለችበት በድምር 13 የሚሆን ተደምረን ነው ኢትዮጵያ ንጎኘ ነው እና በአዲስ አበባ ብቻ ነበር ከዚህ በፊት የምንወሰነው። ግን አሁን አርባ ምንጭ ሄድን፣ አዋሳ ሄድን፣ ወንዶ ገነት፣ ላንጋኖ በጣም ግሩም ነበር። ወደ ድሬዳዋ ሄድን፣ ሀረር የቆንጅትን ከተማ አየን። በጣም ደስ ብሎን ስለ ሀገራችን የበለጠ ፍቅር ይዞ ነው የተመለስ ነው። ደግሞ ባየንባቸው ቦታዎች በሙሉ የጦርነት የራቀ ቦታ ነው፣ ሰው በጣም የተረጋጋ ነው። በምንሄድበት ቦታ ሁሉ የሀገሩን ልምላሜ ስናይ አንዳንድ ጊዜ አረንጓዴ ምንጣፍ የተነጠፈበት ይመስላል። አሁን ለምሳሌ አርባ ምንጭ አዋሳ አካባቢ የሚታየው ልምላሜና የሰብል መሳካት በአርባ ምንጭ አየሩ በጣም ሚጥም ነበር። እዛ አሳልፈን የመጣን ሌላ ሪታይር ስታደርግ ብዙ የምትሰራው ሰዎች አሉ። ኦፍኮርስ ሌላም ቫኬሽኖች የሄድኩባቸው ቦታዎች አሉ። እሱ በዚህ ወቅት አስፈላጊ አይመስለኝም። እዚህ ላይ ልቅተው።
እሺ ትዝታስ በአንቺ በኩል እንዴት ነበረ? በተለይ እዚህ የኋለኛው ጉዞ ደስ የሚል ይመስለኛል።
አዎ ቆይ አንደኛ አሉላንም ቆንጅታንችንም እናመስግን ይህን እድል ስለሰጣችሁን። ሁለት አድማጮች ፈለጓችሁ ላላችሁ ፈላጊ ያሳጣ አድማጮቻችንን በጣም እናመሰግናለን። የቪኦኤ ደንበኞች ሆነው እንዲቆዩ እንላለን። ከዛ ውጪ ያለውበት ሁኔታ ንጉሴ በከፊል ገልጾታል ምን እንዳሳለፍ ላይደን እሱ ያላቸው ቦታዎች ከተቀሩት አንድ 12 የሚሆኑ ጓደኞቻችን ጋር እጅግ በጣም ግሩም ጊዜ አሳልፈን ነው የመጣ ነው ኢትዮጵያን ተዘዋውረን እና በጣም ደስ ይላል። ከዛ ውጪ እንግዲህ እዚህ ኑሯችን እኔ እውነቱን ለመናገር ጡረታ ሰወጣ ምን አባት ይሆናል የነበረ በጣም ከጧቱ 11 ሰዓት ከእንቅልፋችን ተነስተን ሮጠን ከጧቱ በአንድ ሰዓት እየጀመረን በአንድ ሰዓት ከቢሮ ምን ወጣ ሰዎች ነንና እንዴት ነው የሚኮነው ምንድነው የሚደረገው ስል ነበር። ግን በጣም በሚገርም ሁኔታ ቀኔን በጣም በጥሩ ሁኔታ ነው ማሳልፈው። እንደ በፊቱ ድል ያላገኘሁትን አነባለሁ። ከዛ ለመዝናናትም ጊዜ አለ። ቤቴንም መለስ ብያየሁኝ የተከመረ ወረቀቴን እያዘጋሁኝ ቤቴን እያስተካከልኩኝ እግዚአብሔር ይመስገን ለዚህ ላበቃ
ትልቅ ነገር ነው። ይሄ እንግዲህ ላሉላ ሳይሆን ለሌሎቻችን በር ላይ ላለ ነው። ጥሩ 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 ነገር እየነገራችሁን ነው።
ታን ነገራችሁ ወራችሁ ላይ ሪታይር አረኩት በአውሮፓ ዘመን አቆጣጠር 2021 ልክ ወደ አንድ ሜ አንድ ነው ሪታይር አረኩት እና እሱ የሚጀምረው ቅዳሜ ቀን ነው። ወሰርኩ ነው ተዛ እንዳለችው ነጥም በጣም የጦታ ዘመንን እንዴት አድርገን እንደምትከውነው ጧት ሲነጋ ጀምሮ ምን እንደምትሰራ ሁሉ አንዳንድ ጊዜ ግራ ነው የሚያጋባ። በመጠኑም አንዳንድ ፕላኖች አልነበሩኝ ግን ያም ሆኖ ግራ ነው የሚያጋባ። አንድ ትልቅ ነገር ላካፍላችሁ ፈልገው ሰኞ ዕለት ልክ ድሮ በሚሰጣ በምነሳበት ሰዓት ተነሳሁ 6 AM ጧት ነው ነቃው ቀጥታ ይጣው ሄጄ ተሴን ታጠብ ከዛ ትሬን ተራጨውና ልብሴ ለብሼ ያን ጊዜ በቲም ነው አይደለም በዞን ነው የምንገናኘው ስብሰባ ይልጠራ ነው የጠዋት ስብሰባ ኢቶሪያል ሚቲንግ አይደለም ስጠራ ሄጄ ወንበሬ ላይ ቁጭ አልኩ። ያን ጊዜ ወዳኔ ነው ትያለኛው
ይባላል
እያለው እና ልምድ ነው ትዛ ነኝ። አንድ ጊዜ በጀትን ሀገር እያለው አንድ ዶክመንተሪ ፊልም አይቼ ነበር እና በስ የሚነዳ ነው እውነት ታሪክ ነው ግን ዶክመንተሪ ያወጡበት ከአርባ አመት በላይ እንደኔው እኔ ወደ 40 አመት ተጠቅቶኝ አሁን ቢሆን ያለሱን ያቆምኩት ከስራው ሲያቆም ከዛ መገላገል በጣም ያቅተዋል እና ምን ያደርጋል ለሊት ላይት ማስተር ኪክ ነበረው ሄዶ አንዳንድ በስ እየሰረቀ ለሊቱ ይነዳ ነበረው እና ሰው ደግሞ የሚቆምባቸው ልጅ የቆም ሰው ያሳፍራል ሊተብሎ ሲሉ ኖ በነጻ ተሆኗል ይላል ወደ ስራ መግባቱ በፊት አርዶ ቢተዋል ይተዋል። በነገራችን ለሙት ወራት እንደዚህ ይነዳ እና ከዛ በኋላ እያለ እና ሲገባ ምስል ተከሶ ፍርድ ቤት ይቀርብ ቤት በቃ ይህን ያህል አርድ ለምጀ ሱስ አለኝ መተኛትም ምንም አልቻልኩም ለዚህ ያልኩታል ዳኛው በነጻ ይለቀዋል። ስለዚህ የሚነዳበት ቪዮ የለውም እሱን አላልኩም እኔ እስካሁን እንደዛ በስ ነኝ
ተጠቀቁና ሉላ እንዳይመጣ
ሊመጣ እናገኘው እንችላለን።
ግን ባለቤት ወይዘሮ ፍቅርተ ምን አለች ተነስተ ተዘጋጅተ ቁጭ ስትል እንዴ ይሄ ሰው ደህና ነው እንዴ ሳትላት ቀርም
በነገር ሲለቀኔ ሰም ስላልነቃች አላየችኝ እና ጉዴን በማገስ ተቆጥቶ ሲያውቅ ነው የነገርኳት ይሆን እኮ ብዬ የብደት ዳዳሩ ነው አለችኝ። በነገራችን ላይ ጨዋታ በጣም ግሩም ነው በደንብ ከተሰራበት። እኔ ኤክሰርሳይዝ ወዳለሁ ድሮም ኤክሰርሳይዝ በደንብ አደርጋለሁ ዮጋ እሰራለሁ ጠዋት ጠዋት ተነስቼ አንዱ እንዳውም ከልዬ ጋር ካት ዮጋ የሚል ነገር ከልዬ ከተስፋዬ ጋር እንሰራለን። አንዳንድ ጊዜ ሳይኖረው ደሊጎ ሊተጓጓል ይችላል ግን ያ እንሰራለን። ያ ጊዜም ለእኔና ለልዬ ብዙ ጊዜ ይሰጠናል ቁጭ ብለን እንድናወራ ቁርስ ከበላን በኋላ ሰው ለዚያ እንደዚያ ትዛ እንዳለችው ብዙ ማንበብ ጊዜ አለ። ወረቀት እውነቷን ነው ማአት ማአት ወረቀት አለ ሰነድ አለ እሱን ግማሹን ማቃጠል ግማሹን መታል እና መልክ ማስያዝ በጣም ጊዜ የሚወስድ ነው እና እኔ ሰው ድሮ ጡረታ ወስቶ ምን ነበር አንዳንድ ጊዜ ግን እኔ በጣም ጊዜ ራሱ ያጥረኛል በጣም አጋጥረኛል። አክቹዋሊ አሁን ይኸው የእናንተን ኢንተርቪው እንኳን ለመስጠት እኮ 3 o'clock ቀጠርኳቸው እንደገና ለምኜ ወደ 2 ሰዓት አስተላልፉልኝ ብዬ ነው አሁን ኢንተርቪው የምናደርገው። ስለዚህ በጣም ያመቻል ጥሩ ነው ጡረታ ግን ደግሞ ስራም አንዳንድ ለወገብ የሚጠቀም ሀገር የሚጠቀም ስራ ደግሞ መስራትም ጊዜ ይኖራል ብዬ ነው ማስበው።
ቆንጅት ድምጻቸውን እናሰማ ብለን አድማጮች እንዲሰሙ በፈለጉ መንገድ አገኘናቸው እና ግን ብዙ እንድናወራቸው የሚያጓጓ ቦታ ደርሰናል። ሰፋ ያለ ውይይት ነው እቅድ የያዝነው ዛሬ ድምጻቸውን ማሰማት የፈለግነው። አቶ ንጉሴ አንተም ትዝታም አሁን በሚታነሱት ታሪክ ውስጥ የጥረታ ህይወት በውጉ ሲታሰብና ከዚያ ያህል ረጅም ጊዜ በኋላ በርግጥም ሩጫ የበዛው ህይወት ውስጥ ነውና የኖራችሁ ኃላፊነቱም የሚጠይቀው ጥድፊያም ፋታ ይፈልጋልና ያን ፋታ ማግኘታችሁ ግልጽ ነው። ነገር ግን ያን የለመደ ሰውነት እንዴት ቶሎ ብሎ ያስተካክላል? አሁን ቅድም የነገርከን በዛ ሰዓት ስራህን መጠበቅ ብቻ ሳይሆን ጠቅላላ ሰውነትህ የለመደው ነገር አለ 40 አመት እየሮጥክ ነው የምታውቀውና አለመሮጥ እንድትቻለ ጭንቅላትህ በአካልም እንቅስቃሴ ውስጥ ነው ሁልጊዜም ያለው የሚዲያ ስራ የሚጠይቃቸውን ፈተናዎች ሳታቋርጡ ታስባላችሁና እንዴት ፈጥናችሁ ማስተካከል ቻላችሁ? እንደው ሰፊውን ውይይት ወደ ኋላ እንኳን ብናስቀረው እዚሁ ቅምሻ ውስጥ የሚተካለል አንዳንድ ሐሳብ ብትፈነጥቁ። ለቀደመው ጥያቄ የሚሰጡትን ምላሽ ጨምሮ
እንዳልነው ለቅምሻ ያህል ነውና በቀጣዩ የራዲዮ መጽሔት ቀጠሮን ያዝ።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን ግን በዚሁ መቋጨታችን ነው።
የኢሜል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅት እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬ